ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥር 17 ቀን 2014 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ጥር 17 ቀን 784 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ የኮሎኔሉ ዘረኛ አገዛዝ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ የተነሳበትን ሁኔታ በሚመለከት አይሰጥ አዛኝ ከነፍሰ ገዳይ አንድ ነው በሚል ርዕስ ከዝግጅት ክፍላችን የቀረበውን ጽሑፍ እናሰማለን። በማስከተልም የሐምሌ ወር 2010 ዓመተ ምህረት የዲሞክራሲያን እትም አገሬ ጋራ ሃይማኖት ግን የግል በሚል ርዕስ የቀረበውን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
በዘረኛው የሆነ ጎህዴ ጥምር አገዛዝ ጸረ አማራና ጸረ አፋር ፖሊሲ ተንሰራርቶ ጥቃት የጀመረው ወያኔ በአፋር ብዙ አካባቢዎች ከፍተኛ ጉዳት እያደረሰ መሆኑ ተዘግቧል። በአፋር ህዝቡና ልዩ ጦሩ እየተከላከሉ በአንዳንድ ቦታዎች ወያኔን አሸባሪዎች ማባረራቸውም ታውቋል። ዘረኛው የኮሎኔሉ አገዛዝ ወያኔን ወረራ ስልጣኑን ለማደላደል የሚጠቀምበት አሳፋሪ ሴራ ነውም ተብሏል። የተባበሩት መንግስታት ድርጅት ያገዛዙ ተወካይ በሰጠው መግለጫ የወያኔ አሸባሪ ቡድን በአፋር በኩል ባካሄደው ጥቃት ምክንያት ለትግራይ ህዝብ የሰብአዊ እርዳታ ጭነው የነበሩ የዓለም ምግብ ፕሮግራም ተሽከርካሪዎች ከግማሽ መንገድ ለመመለስ የተገደዱ መሆናቸውን አሳውቋል። መግለጫው በተከፈተው ጥቃት ምክንያት በአስር ሺዎች የሚቆጠሩ ንጹሃን ሰዎች መፈናቀላቸውንም ጠቁሞ ጽፈት ቤቱ ድርጊቱ የትግራይ ህዝብ ለረሃብ የሚዳርግ አደገኛ ቁማር ነው ብሏል። የታሳሽ ወሬው አጋግሽፈት ካለፈው አመት ተመሳሳይ ጊዜ ጋር ሲነጻጸር 35.1 በመቶ ጭማሪ ማሳየቱን የማዕከላዊ ስታቲስቲክስ ኤጀንሲ ባወጣው ወርሃዊ ዘገባ ላይ ገልጿል። የምግብ ዋጋ ግሽበት 41.5 በመቶ መድረሱና ምግብ ነክ ያልሆኑ ቁሳቁሶች ደግሞ 26.6 በመቶ መሆኑንም አመልክቷል። የታሳሽ ወሪ ዋጋ ግሽበት በጥቅምት ወር ከነበረው ዋጋ ግሽበት ጋር ሲነጻጸር የ1.4 ከመቶ እድገት ማሳየቱና የምግብ ዋጋ ደግሞ በ0.5% በመቶ ጭማሪ መታየቱም ተገልጿል። በአዝነው የጥር ወር በእህሎች ዋጋ ላይ ቅናሽ የታየ ቢሆንም የስጋ፣ የወተት፣ የአይብና የእንቁላልና እንደ በርበሬ ጨው የመሳሰሉ ቅመማ ቅመሞች ዋጋዎች ጭማሪ አሳይተዋል ተብሏል። በመጪው የበልግ ወቅት በአብዛኛው የሀገሪቱ አካባቢዎች አንጻራዊ የአየር ሙቀት ጭማሪ እንደሚከሰት የብሔራዊ ሜትሮሎጂ ኢንስቲትዩት አስታወቀ። ተቋሙ በመጪው የበልግ ወቅት በአብዛኛው የሀገሪቱ አካባቢዎች የቀኑ ከፍተኛ የአየር ሙቀት ከመደበኛው የአየር ሙቀት ጋር ሲነጻጸር አንጻራዊ መጨመር እንደሚኖረው የአየር ሁኔታ ትንበያዎች ያመለክታሉ ብሏል። ይህ በመሆኑም በመራብ አጋማሽ ሀገሪቱ አካባቢዎች መደበኛና ከመደበኛ በላይ የመካከለኛውና የሰሜን ምስራቅ እንዲሁም የደቡብ ደጋማ አካባቢዎች በአመዛኙ መደበኛ የሆነ ዝናብ፣ በተጨማሪም የደቡብና የደቡብ ምስራቅ ሀገሪቱ አካባቢዎች መደበኛና ከመደበኛ ጋር የተቀራረበ ዝናብ ሊያገኙ እንደሚችሉም በትንበያው ተመልክቷል። ምንም እንኳን የአየር ትንበያው ለብዙዎች መልካም ዜና ቢመስልም በአሁኑ ወቅት በሶማሌና በቦረና አካባቢዎች ያለው የድርቅ ሁኔታ አስከፊ መሆኑን መረጃዎች ያመለክታሉ። በቦረና የዱር እንስሳት ሳይቀሩ ለሞትና ለስደት የተዳረጉ ሲሆን ድርቁ ሁኔታ ያጠቃቸው ወገኖች ህይወትም ከፍተኛ አደጋ ላይ መሆኑን መረጃዎች እየደረሱ ይገኛሉ። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የማክሰኞ ጥር 17 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። አይተጣዛኝ ከነፍሰ ገዳይ አንድ ነው። ለኮሎኔሉ ዘረኛ ገዛዝ እንደ ተዋህዶ ኦርቶዶክስ ቤተክርስቲያን የሚሆን መራራ ጠላት የለውም። ስብሐት ነጋ የሚባለው ጨካኝ ወያኔና ነፍሰ ገዳይ የተዋህዶን አከርካሪ አጥንት ሰበር ነው ብሎ ፎክሮም ነበር። የወያኔም ሆነ አሁን እያየነው ያለው ጸረ ተዋህዶ አቋም የርዕዮተ ዓለም ወይም የሃይማኖት ልዩነትን ማክረር ውጤት አይደለም። ደርግም ኮሚኒስት ሆንኩ ብሎ ሊቧርቅ ሲነሳ ጸረ ሃይማኖት ነኝ ሊል ከጅሎት ነበር። በደርግ ስም ጸረ ሃይማኖት በራሪ አሜሪካ እነ ደረጀ ዴሬሳን ተጠቅሞ ቢበትንም ሴራው እምብዛም አልቋጠረለትም። የደርግ ሽብር መሰረቱ ሃይማኖት ሳይሆን እስላም ሆነ ክርስቲያን የፖለቲካ አቋሙ ተዋህዶ ብሎ አላጠቃም። አቡነ ቴዎፍሎስንም አንቆ የገደላቸው በሃይማኖታቸው ሳይሆን በፖለቲካቸው ነው። የወያኔን ጸረ ተዋህዶ ዘመቻ አረቦች የደገፉት በሃይማኖት ማጠየቂያ ሁላቸውም የክርስቲያን አገር ሲሏት የቆዩትም አገር ማዳከምና ተዋህዶን ማክሰም ግባችን ነው ብለው ስላመኑም ነበር። ሳውዲ በወያኔም በኮሎኔሉም አክራሪ ዋሃቢስት እስልምናዋን በባሌም በጅማም በኩል ኢትዮጵያ አስገብታ ለማስፋፋት ጥራለች። ሳውዲ ኢትዮጵያን በጠላት አገርነት ፈርጃ አሁንም በኢትዮጵያውያን ላይ ግፍ እንደምትፈጽም ደግሞ ሁሉም ያውቃል። ተዋህዶ ኦርቶዶክስ ሃይማኖትን ለምን ይጠላሉ? ኮሎኔሉና የቄሮ መንጋው የኦነግ ጽንፈኛው ለምንስ ቤተ ክርስቲያን ያቃጥላሉ? ለምንስ ካህናትን ያርዳሉ? እንዴትስ የጥጋብ ጥጋብ ወጥሯቸው የሀገር ሰንደቅ ዓላማ እንዳናይ ታቦት እንዳይወጣ ጥምቀትም እንዳይከበር እስከ ማለትና ክርስቲያኑን እስከ መግደልስ ደረሱ? በርግጥ ኮሎኔሉና ጭፍሮቹ የሌላ ሃይማኖት ተከታይ ናቸው። ባለሜንጫዎቹ ደግሞ ክርስቲያንን ማለት ገነት ያስገባናል ባይ ጽንፈኞች ናቸው። ነገር ግን ጸረ ተዋህዶነታቸው ከሃይማኖት ልዩነትና ጥላቻ ውጭ የሆነና አደገኛነትንም የተላበሰ ነው። የኢትዮጵያ መለያ ሆኖ ይህ ሃይማኖት ከጥንት ጀምሮ የአገር አንድነትን ገላጭ አረጋጋጭ ሆኖ የቆየና የሕዝብን አንድነትንም ያስከበረ ነው። ተዋህዶ የብዙ ሚሊዮን ኢትዮጵያውያን ሃይማኖት ነው። በብሔረሰብ ቢለዩም በሃይማኖት ግን አንድ ናቸው። ቅዱስ ታቦቶች ደግሞ ከአርበኞች ጋር ተሰደዋል። የዛሬን አያድርገው እንጂ ቀሳውስትና ጳጳሳትም አገር ብለው በደብረ ሊባኖስም በአዲስ አበባም ተረሽነዋል። የኢትዮጵያ አርበኞች ታሪክ ማዕከሉ ከተዋህዶ ቤተ ክርስቲያን ታሪክም ጋር የተሳሰረ ነው። ፋሽስት ኢጣሊያም ለዚህ ነው ሕዝብን በሃይማኖት ለመከፋፈል ተነስታ በቤተ ክርስቲያን ላይ በሁሉም መስክ የጥቃት ዘመቻን ያካሄደችው። ይህም ግን ከሽፎባታል። ወያኔ የትግራይ ሕዝብ በሃይማኖቱ ከአማራው ሕዝብ ጋር አንድ በመሆኑ ለክፍፍል ዘመቻው ጸረ ተዋህዶ ሆኖ ተንቀሳቅሷል። ድል ያገኘ መስሎትም መቧረቅም ጀምሮ ነበር፣ አልሆነለትም። ዘረኞቹ ተዋህዶን የሚጠሉ ከጥንት ጀምሮ የሕዝብ አንድነት መገለጫ የኢትዮጵያ ማንነት ነጸብራቅ ስለሆነና ብዙሃኑን ምዕመናን አድርጎ ስለያዘ ነው። እስልምናና ክርስትና ሃይማኖቶች በሰላም ሰምረውና አገርንም አስቀድመው ስለቆዩ ይህን ሁኔታ ለመቀየር እነ ሳውዲ እስላም ክርስቲያኑን ሊያጋጩ፣ ወሃቢዝምን ሊያስፋፉ፣ እነ ጃራን ኦሮሚያ እስላሚያ ብለው በክርስቲያኑ ላይ ሊያሰማሩ ጥረዋል። በተዋህዶ ኦርቶዶክስ ላይም በሁሉም መስክ ዘምተዋል። የዘንድሮ የኦሮሞ ዘረኞች ደግሞ ስልጣን ያዝን፣ አማራውን እናጃጅላለን፣ እናደቃለን ብለው ምለው ሲነሱ የሕዝብ አንድነት ገላጭ አንዷ የሆነችውን የተዋህዶ ቤተ ክርስቲያን ማዳከም ማጥፋት ደግሞ ዋናው ግዳጃቸው ሆኖ ይገኛል። ከተዋህዶ ቀጥሎ የሙስሊሙ ድርሻ ይመጣል። ዘረኝነት ነው የጸረ ተዋህዶ ዘመቻ መንስኤ። አንድነትን ለመስበር ለማዳከም ሲራወጡ በታሪክ በቋንቋ በአንድነት መከሰቻዎች ላይ ሁሉ ሲዘምቱ የአንድነት ምሰሶ ሆና በቆየችው ተዋህዶ ቤተ ክርስቲያን ላይ እንዳይዘምቱ አይጠበቅም። በወያኔ ደግሞ የነ አቡነ ጴጥሮስ ዘመን ተሽሮ እነ ካድሬ ጳውሎስ ጳጳስ የሆኑበትና ቤተ ክርስቲያን የተዳከመችበት ጊዜ በመምጣቱና ዛሬም እነ ባህታዊ ገብረ ስላሴ አይነቶቹ ሳይሆን እነ ከርሳደሮቹ ዲያቆን ተብዬዎች የተከበሩበት ጊዜ ስለመጣ ነው። የኢትዮጵያን ሰንደቅ ዓላማ በጉልበት አስጥለው የጎጣቸውን ቡትቶ ባንዲራ ሲጭኑብን ዝም ስለተባሉም ነው። ማለትም ጠባቂ ተከላካያታ የሚሊዮኖች ቤተ ክርስቲያን ስለደከመች አመቺ ጊዜ አገኘን ብለው የውጭም የውስጥም ጠላቶች ተነስተውባታል። ክርስቲያን ነን እያሉ ኢትዮጵያውያን ነን እያሉ ከነዚህ አረመኔዎች ጋር አብረው አገራችንን እየጎዱ ያሉትን ምንም ማለሳለሻ ማጠየቂያ ሳንሰጣቸው የአገር ጠላቶች ብለን ልንታገላቸው ይገባል። አገር የጋራ ነው ሃይማኖት የግል ነው ብሎ በጋራ ለሀገሩ የተሰዋውና አሁንም የቆመው ህዝባችን የተከበረ ይሁን ጸረ ተዋህዶ ዘረኛ አህዛቦች ይውደሙ ኢትዮጵያ በሃይማኖት አትከፋፈልም ሰንደቃችን አረንጓዴ ቢጫ ቀይ ነው አድማጮቻችን በማስከተል ከሃማቱማ የሃበሽኛ ግጥም ስብስቦች ሁለቱን እናሰማለን። ሰላም ወያኔ እጆች ለጠመንጃ ለመብቴ ለሀገሬ ብሎ መነሳቱ ጦረኝነት ሆኖ ጸረ ሰላምነት በሚልም ተወግዞ ባጆጀን በሰለፍ መብቴ ብዬ ብጮህ ለአንድነት ብቆም በሰላም ለሰላም ልታገል ብሞክር ጦርነት ሰሪዎች የልቄት ፋብሪካዎች ጣቶች ቃታይ ሳቡ ብለው አዘዙብኝ ሬሳ ከምረው ካርባቡቡ ጎንደር ከጌዲዮ ወተር በአዲስ አበባ ጭምር በኮሌጅ በመስጊድ ሬሳ ከመረው ንጹሃንን ገለው ሰላም ወያኔን በገቢር አስረዱኝ ጦረኛ ነህ ብለው ጦሩን ሰደዱብኝ ማናቸው ምግብ በመላበት ጥላቻም ይበሉ ታሪክ ሳይረሳ አቅም ሳይቀበር ቅጥፈት የመረጡ አብረው ያበጁትን አልሰራንም ያሉ ማንነታቸውን ለመጣፈ ታሪክ ሰርዘው የቆሙ በሰውነታቸው ጭራሽነት ያጡ አንስተው ወንጭፈው ወገንን የከዱ ፍቅርን አስወግደው ጥላቻን ያቀፉ ሲጋባ ሲወለድ እንታለም ተዛምዶ አብሮ የኖረውን በልዩነት ተሳት እየለበለቡ በአዳም ካልሆነ ንክኪ የለንም ባድነህ ሌላ ሰው ብለው የሚያራርቁ ከድጡ ወደ ማጥ ከመጣድ ወደ ሳት ሁሌ የሚገቡ እግር ጤና ሆኖ መዳህ የሚቀናቸው ያሶሳ በደኖ ደም ያከረፋቸው የታሪክን መብራት በጥላቻ አቅልተው መለስ ሲጣላቸው አስመራን ለምነው በስም ብቻ አንበሳ በግብር ግን ቀለው አለን አለን ብለው እንደ ጤዛ ተነው ጉልበተ ቄጠማ ብርሃነ ዳፍንት ሆነው የሚገኙ ምግብ ባልጠፋበት ጥላቻን ወጥቀው የሚቅበዘበዙ ማናቸው ንጉዶች ተርፎ ፍቅር አንድነት በቂም በቀልጠኔ መሞት የመረጡ ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቁጥር 10 ሐምሌ 2007 ዓመተ ምህረት ሀገር የጋራ ሃይማኖት ግን የግል የኢትዮጵያ ህዝብ አብሮ በመኖር እየተለማመዳቸው እያዳበራቸው በዚህም ተመርኩዞ ከኑሮ ጋርም እያዋሃዳቸው ከሚገለገልባቸው መልካምና በርካታ እሴቶች ውስጥ አንዱ ልዩነቶችን አቻችሎ አብሮ መኖር ነው። ህዝባችን ለዘመናት ተከፍቶም ይሁን ተደስቶ በሰላም ሆነ በጦርነት ሁኔታ በመካከሉ የነበሩት ቃቅን ልዩነቶችን ለዘመናት ባካበታቸው ያገር ባህሉና እሴቶቹ መሰረት ለገጠሙት ችግሮች መፍትሄዎች በመስጠትና እንዲለዝቡ በማድረግ ሁሌም የሃይማኖት እምነቱን በማክበርና በማስከበር አገሩን ኢትዮጵያን በነጻነት አስቆይቶ እሴቶቹን በቅርስነትና ታደራ ጭምር ለልጅ ልጆቹ ማስተላለፉ በታሪክ የተመዘገበ ነው። በጥንታዊነታቸው በታሪክ የተመዘገቡት የክርስትናና የእስልምና እምነቶች በአገራችን ለረጅም ዓመታት በህዝባችን ተቀባይነትን አግኝተው የቆዩ በመሆናቸው የሁለቱም እምነት ተከታዮች በመካከላቸው ሰላምን በማስፈን በመግባባትና በመቻቻል በአንድነት ኑረዋል። በአሁኑ ወቅት ክርስትና በኢትዮጵያ ከ1700 ዓመት በላይ እድሜ ያለው ሲሆን የእስልምና ሃይማኖትም 1404 ዓመታትን አስቆጥሯል። በታሪክ እንደተመዘገበው ከ3000 እስከ 4000 ዓመት እድሜ አላት በመንላት ኢትዮጵያ ውስጥ ሃይማኖቶቹ የገቡት ዘግይተው መሆኑ ግልጽ ነው። አገሪቷና ህዝቧ በቀጣይነት ኑረዋል፣ ወደፊትም መኖራቸውን ይቀጥላሉ። የወቅቱ ትውልድ በአገራችን ታሪክ ሁለቱም ሃይማኖቶች ወደ ኢትዮጵያ የገቡትና ተቀባይነትን ያገኙት በጦርነት ወይም ኃይልን መሰረት ባደረገ ጫና ሳይሆን ህዝብን በማሳመን መሆኑን ሁሉም ከግንዛቤ ያስገብቶ ለአንድነትና ለመቻቻል የበኩሉን አስተዋጽኦ አበርክቷል። በርግጥ በተከታታይ ዘመናት የነበረው ትውልድ ውድ አገሩን አቆይቶ ለተከታታይ ትውልድ ያስረከበው ዛሬ በምንገነዘበው ደረጃ ፍትሃዊነትና ቀና አስተዳደርን አግኝቶ የኑሮ ሁኔታውም ውጣ ውረድ የሌለበት የተሟላና የተደላደለ ሆኖ አይደለም። እንዲያውም ይህንን ጉድለት በመጠቀምና የሃይማኖት እምነትን በማስታከክ በሁለቱም በኩል የፖለቲካ ስልጣንን ለመቆጣጠር በተነሱ ወገኖች ግንባር ቀደምትነት በህዝባችን መካከል ከፍተኛ ጉዳትን ያስከተሉ የእርስ በርስ ግጭቶች ተካሂደዋል፣ በደሎችም ደርሰዋል። መጠቀስና ከግንዛቤ መወሰድ ያለበት ሌላ ሀቅ ደግሞ ከላይ ከተጠቀሱት ሁለቱ ሃይማኖቶች ውጭ ሌላ እምነት ያላቸው ባህላዊ የጥንት እምነቶችን የሚከተሉ ህይወታቸውን በዚያ ላይ መስርተው የሚኖሩ ለረጅም ጊዜ የቆየውን የሰው ልጅ የማህበራዊ ህይወትን ታሪክ የሚያንጸባርቁ ኢትዮጵያውያንም እንዳሉ ነው። ከነዚህ ውስጥ አንዱ የኒሎቲክ ህዝብ ነው። በሀገራችን የእስልምናና የክርስትና እምነት ተከታዩም ቢሆን የቆዩ ባህላዊ እምነቶችን ከእምነቱ ጋር አጣምሮ ሲገለገል ቆይቷል። በኦሮሞው ይሁን በጉራጌው፣ በሀዲያው ይሁን በአፋሩ፣ በሶማሌው ይሁን በአማራው እነዚህ ባህላዊ እምነቶች ይንጸባረቃሉ። አቴቴውን ያረጋል፣ ቦረንትቻ አለ፣ ዶሮ ወንዝ ዳር ጠምዞ ይጥላል፣ ምግብንና ልዩ ልዩ አረንጓዴ ተክሎችን ዕጣንን በዋርካ ስር ያስቀምጣል፣ ስንቱ ተነግሮ ያልቃል። ስለዚህም ስለ እምነትና ስለ አብሮ መኖር ስናወጋ እነዚህና ሌሎች ታሪካችንና ባህላችን መሆናቸውን ሁሌም ከግንዛቤ ማስገባት የግድ ይለናል። የኢትዮጵያ ህዝብ ባዕዳን አካባቢውን በቁጥጥራቸው ስር ለማድረግና በቀኝ ግዛት ቀንበር ውስጥ ለማስገባት በሃይማኖት ልዩነቶችን ተስታክከው ያስነሱትን የእርስ በርስ ግጭቶችም ሆነ ህዝቡም ሆነ ኢትዮጵያን ለመከፋፈል ያደረጉትን የተለያዩ ሙከራዎች በጋራ በመመከትና በማክሸፍ ነጻነቱን ለማስጠበቅ ችሏል። ይህን አኩሪ ታሪኩ ደግሞ እንዲያው በጸሎት በልመና በመጃጃልና በመለማመጥ የተገኘ ሳይሆን ከፍተኛ መስዋዕትነት በመክፈልና ሀገሬ ጋራ ሃይማኖት የግል በሚለው መርህ በመመራት ሁሉም የጋራ ዜግነት ያላቸው መሆናቸውን አምነውና ተቀብለው በጋራ ትግላቸው ጸንተው በማካሄዳቸው ነበር። እነዚህ መሰረታዊ የሆኑ አኩሪ እሴቶች ለአያሌ ዘመናት የኢትዮጵያ ህዝብ ዋና መገለጫና ልዩ ምልክት በመሆናቸው የወቅቱ አገር ወዳድ ትውልድም እንደ አይን ብሌኑና እንደ ህይወት እስትንፋሱ በማየት ተንከባክቦ ለሚቀጥለው ትውልድ ለማስተላለፍ ዝግጁ መሆን ይኖርበታል። የቀድሞ አገዛዞችን ለምን ዘመናዊ አስተዳደርና ስልትን አልተከተላችሁም? ለምንስ የዲሞክራሲ መብትን ለህዝቡ አላጎናጸፋችሁም? በማለት ተጠያቂ ለማድረግ ባንቃጣም ለአገሩ በከፍተኛ ደረጃ ቀናኢ የነበረው ህዝባችን በእነሱ አገዛዝ ስር መጨቆኑና መበደሉን ግን ልንዘነጋው አንችልም። ባለፈ ነገር ለማላዘን ባንፈልግም በህዝብ ይሁንታና ፍላጎት ሳይሆን በጠመንጃ ኃይል ብቻ በመመካት ስልጣን ላይ የተቆናጠጡት የዘመኑ ገዢዎች በህዝባችን ላይ እየፈጸሙ ያሉት በደልና እያደረሱበት ያለው ስቃይ ካለፉት የባሱና የከፉ ሆነው መገኘታቸው የበለጠ ያንገበግበናል። የዘመኑ ገዢዎች የህዝብ አኩሪ ቅርሶች በዲሞክራሲና በህዝብ ሰብአዊ መብት መከበር ታጅበው እንዲዳብሩ ከማድረግ ፈንታ በህዝብ መካከል ያሉትን ጥቃቅን ልዩነቶች እያነሱ አብሮ የመኖር ፍላጎቱን ማህበራዊ ሰላሙን እያወቁበት ሀገሩንም እንደ ሀገር አቆይቷት እንዳትቀጥል የተለያዩ በደሎች እየፈጸሙበት ይገኛሉ። ፍራቻውን ከማስወገድ ይልቅ ያባብሱበታል። አንድነቱን ከማጠንከር ይልቅ ይገዘግዙበታል። በአንድነት ጎዳና እንዲጓዝ ከመርዳት ይልቅ ይበልጥ የሚበዘበዝበትን ተንኮል በህግ ሳቢያ ይጎነጉኑበታል። በመካከሉ የነበሩ መተማመኖችን በጥርጣሬ ያፋልሱበታል። የብሔርም ሆነ የሃይማኖት ልዩነቶችን ለስልጣን ማራዘሚያ በመጠቀም የእርስ በርስ ግጭቶች እየቀሰቀሱ ከፋፍሎ ለመግዛት በግዴታ ከጫንቃው ላይ ተቆናጠውበታል። ሳይፈልግ በበላይ አስተዳዳሪነትና ሞግዚትነት ተሰይመውበታል። በእምነት ውስጥ በመግባት እርስ በርሱ እንዲበጣበጥ መሰሪ ተንኮላቸውን ያሴሩበታል። ይህንን የመከፋፈል ሴራ ህዝባችን በተግባርም የተቋቋመ መሆኑን በተለያዩ ሁኔታዎች አስመስክሯል። ከፍ ያለ ጉዳት ቢደርስበትም ገዢዎቹ እንደሚመኙትና እንደፈለጉት የተንኮላቸው ሰለባ ሊሆንላቸው አልቻለም። ክፉኛ እየተፈታተኑት ቢሆንም በቀየ ሱለት ጎዳና ሊጓዝላቸው አልተመቻቸላቸውም። ቀደም ተደርጎ እንደተጠቀሰው ባለፉት 24 ዓመታት የወያኔ አገዛዝ ከዚህም ከዚያም ካሉ የባዕዳን ህጎች እየለቃቀመ በህግ አገዛዙ ሸጉጦ የሃይማኖት ነጻነት አረጋግጫለሁ እያለ መጠነ ሰፊ ፕሮፓጋንዳ ቢነዛም በርካታ በደሎች ፈጽሟል።
የሃይማኖት ተቋማትን ለማፍረስ ወይም ለማዳከም ባደረገው ዘመቻ ብዙ ጉዳትን አስከትሏል። ህብረተሰባችንን ለባዕድ ክፍት አድርጎ ለልባሌና ከይሲ ተግባራት አጋልጧል። በአንዋር መስጊድ፣ በጎንደር አደባባይ ኢየሱስ፣ በአዲስ አበባ እስጢፋኖስ ቤተክርስቲያን፣ በአሰቦት ገዳም፣ በሐረርና በሌሎች ከተሞችም የፈሰሱት የብዙ ምዕመናን ንጹህ ደሞች ለህሊናችን ምንጊዜም ሊጠፉ የማይችሉ ሲሆኑ በታሪካችን መዝገብ በመጥፎ ምሳሌነት ከሰፈሩት ውስጥ ጥቂቶቹ ናቸው። በኢኮኖሚ እድገት ስም የዋልድባን ገዳም ለማፍረስ ጥረት አድርጓል። በኢሉባቦር፣ በጅማና በአጋሮ አካባቢዎችም እንደዚሁ ብዙ አብያተ ክርስቲያናት ተቃጥለዋል፣ ምዕመናን ተጨፍጭፈዋል፣ ቤት ንብረታቸው ጋይቷል። በደሴ ከተማም ተከስቶ የነበረው ሁኔታ ይህንኑ አስከፊ ጠረን ያዘለ ነበር። ስር ሰዶ መቆሚያና ማባሪያ ወደሌለው ጦርነት ከመድረሱ በፊት በእንጭጭነቱ ረጋ ባለ መንፈስና አርቆ አስተዋይነት በተመላበት ሁኔታ ለማክሸፍ ባይሞከር ኑሮ መዘዙ ከባድ በሆነ ነበር። በደሴ ያለው የህዝብ ስጋት በአደባባይ ይውጣ እንጂ በሌሎች ቦታዎችም ያሉ መሆናቸው የሚታወቅ ነው። በመሆኑም የሃይማኖት አባቶች፣ ተደማጭነት ያላቸው የአገር ሽማግሌዎች፣ አገር ወዳድ ምሁራንን ይህን ሁኔታ በጥሞና ተከታትለው የህዝቡንም ስጋት ከልብ ተረድተው የማረጋጋትና የስጋት ምንጩን የማድረግ ሚና የሚጠበቅባቸው ነው። ህዝባችን በብሔረሰብና በሃይማኖት እንዳይከፋፈል ወደ ክፍፍል የሚያመሩ አቅጣጫዎችን ለመከላከል ሁሉም ዜጋ የበኩሉን አስተዋጽኦ እንዲያበረክት በተደጋጋሚ ጥሪ ስናደርግና ስንቀሰቀስ ቆይተናል። ለዚህ ደግሞ መሰረታዊ ምክንያታችን አገርና ህዝብ ከሌሉ ሌላው ትርፍ መሆኑን በጽኑ የምናምን በመሆናችን ነው። ይህ እምነታችን ደግሞ የትግላችን መነሻና መድረሻ፣ የታሪካችን አልፋና ኦሜጋ ብሎም የመስዋዕታችን ራእይና ግብ በመሆኑ ነው። ለኛ ከኢትዮጵያችን ሌላ አዲስ አገር የለንም። በአገራችን የተለያየ ሃይማኖት እምነቶችና ብሔሮች መኖራቸው ጌጥና ኩራታችን ናቸው እንጂ የችግሮቻችን ምንጭ አይደሉም። የእርስ በርስ ግጭቶች በአገራችን ህልውና ላይ ሊያስከትሉ የሚችሉት አሉታዊ ክስተቶች በቸልታ የማንመለከታቸውም ለዚሁ ነው። ለጦር መሳሪያ የታጀቡ መነሻቸው የሃይማኖት እምነት የሆኑ ግጭቶች ሊያስከትሉ የሚችሉት የህዝብ እልቂቶች አስከፊነታቸውን ከራሱ ከባለቤቱ ከባለ ጉዳዩ የበለጠ የሚያውቀው የለምና ሁሉም ዜጋ ይህ ሁኔታ እንዳይከሰት መንቀሳቀስ ይኖርበታል እንላለን። ስለሆነም ህዝባችን በጋራ ተስማምቶ በጋራ አገሩ በሰላም ሊኖር የሚችልበትን ሁኔታ ማስተካከል ከሁሉም ቀዳሚ የሚሆነውም ለዚሁ እና በዚሁ ነው። ሽብርተኝነትን ጀብደኝነትን በማስወገድ ሁኔታዎችን በቅጡ መርምሮ በጊዜ ሊመጣ ለሚችለው አደጋ አስቀድሞ መዘጋጀት አስፈላጊ ነው የሚል ጽኑ እምነት አለን ስንልም የሁኔታውን ክፉኛ አሳሳቢነት በሚገባ በመገንዘብ ነው። ኢህአፓ ከተመሰረተበት ጊዜ አንስቶ እስካሁን ድረስ በጽናት በርካታ መስዋዕትነትን በመክፈል የታገለለትና አሁንም ድረስ እየታገለ ያለው የዜጎች ሰብአዊ መብት በህግም ደረጃ ዋስትና አግኝቶ ያለምንም ገደብ እንዲከበር ለማድረግና ህዝባችን የወደፊት እድሉን ለመወሰንና ለመምራት የሚያስችለውን ሁኔታ ለመፍጠር ነው። የኢህአፓ ዓላማና ፍላጎት ብዙሃኑ ህዝብ ተጠቃሚ የሚሆንበት የፖለቲካ ምህዳር ተመስርቶ በየጊዜው የሚነሱ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች በጋራ መፍትሄ እያገኙ ህዝቡ በሰላምና በአንድነት አብሮ ሊኖር የሚችልበትን ሁኔታ መፍጠር ነው። ይህን ቀና ሐሳብ ደግሞ ጥቂቶች የባዕዳንን አጀንዳ ለማስፈጸም ከታጩት በስተቀር በርካታው የኢትዮጵያ ህዝብ የተስማማበት መሆኑ ላለፉት በርካታ ዓመታት የተደረጉት እንቅስቃሴዎች ያረጋገጡት ነው። እይታችንን ወደ ኋላ መለስ አድርገን ህዝባችን ከአርባ ዓመት በላይ የተጓዘበትን ሂደት ስናጤን በየካቲት 66 አብዮት ከተነሱት በርካታ ጥያቄዎች አንዱ መንግስትና ሃይማኖት ይለዩ፣ መንግስት በሃይማኖት፣ ሃይማኖት በመንግስት ጣልቃ ይግባ የሚለው ነበር። ይህ በኢህአፓና በህዝቡ የተስተጋባው ጥያቄ ለአገሪቱ ህልውና መሰረታዊ ነው። ሁላችንም እንደምንታዘበው እስከዛሬ ድረስ አድሃሪና መብት ገፋፊ የሆኑ ጸረ ህዝብ አገዛዞች እንዳመጣጣቸው የፖለቲካ ስልጣን ለመያዝ ቢችሉም ለጥያቄው አሁንም ድረስ አግባብነት ባለው ሁኔታ መፍትሄ ሰጪ ሆነው አልተገኙም። እንዲያውም ይህ ጥያቄ ይበልጥ ስር እየሰደደና በብዙሃን ህዝብ ውስጥ ግንዛቤ እያገኘም ለጨቋኝ ገዢዎች የማይመች ሁኔታ ፈጠረ እንጂ አምባገነኖችና የህዝብ ጠላቶች የሆኑ ቡድኖች እንደተመኙት ሰኖ የጠፋ አልሆነም። ለእስልምና እምነት ተከታዮች በአሁኑ ወቅት በተከታታይ እየተደረጉ ያሉ ትግሎች የሚያመላክቱትም ይህንኑ ነው። ወያኔ ከስልጣኑ እስካልተወገደ ድረስም ይህን ጥያቄ በማንሳት የሚደረገው ህዝባዊ ትግል በቀጣይነት መካሄዱ የማይቀር ነው። ደርግን የተካው የወያኔ አገዛዝ በኃይልና በባዕዳን ሙሉ ድጋፍና ትብብር የፖለቲካ ስልጣኑን ከተቆጣጠረ ጀምሮ በአገራችን ታሪክ ለመጀመሪያ ጊዜ በጎጥና በጠባብ ብሔረተኝነት ላይ የተመሰረተ ፖሊሲ በመንደፍ የአንድ ቡድን አምባገነንነት ማንገሱ ከግልጽም ግልጽ ነውና ውይይትን የሚጋብዝ አይደለም። ይህ አምባገነን አገዛዝ በተለይ የሙያ ማህበራት፣ በሲቪክ ድርጅቶችና በሃይማኖት ተቋማት ውስጥ ጣልቃ በመግባት የዜጎች መብት በመደፍጠት በማን አለብኝነትና በፈላጭ ቆራጭነት የኢትዮጵያን ሉዓላዊነትና ዘላቂ ጥቅም በታሪካችን ታይቶ በማይታወቅ ሁኔታ ለጉዳት ዳርጓል። ኢትዮጵያን በጽኑ አዳክሟል። እዚህም የተነሳ የአገሪቷንና የህዝቧን የወደፊት ህልውና ከፍተኛ አደጋ ላይ ጥሎ ይገኛል። ይህንን በህዝቡና በአገሪቱ ላይ የተጋረጠውን አደጋ መከላከል ይችሉ የነበሩ አገር ወዳድ ኃይሎች በአገራቸው በነጻ የመደራጀት መብታቸው ተገፎ ለህገ ወጥነት ተዳርገዋል። ኢትዮጵያዊነታቸው ተገፎ በመላ አገሪቷ ለመዘዋወር በመከልከላቸው የፖለቲካ አመለካከታቸውንም ሆነ አላማቸውን ለህዝቡ ለማስረዳት ካለመቻላቸውም በላይ በሰላማዊና ዴሞክራሲያዊ መንገድ ችግሮቹን ለመፍታት የሚያቀርቧቸው መፍትሄዎች እንዳይስተናገዱ ተደርገዋል። በባዕዳን እርዳታ በመታጀብ በጠመንጃ ኃይል ስልጣን የያዘው ቡድን መሪዎች ህዝብን ለማወናበድ ስለ ሰብአዊና ዴሞክራሲያዊ መብት መከበር ሲነሱት የነበረው መጠነ ሰፊ ፕሮፓጋንዳ የዋሽታ ሆኖ የቀረ ብቻ ሳይሆን አፈናዎችና ግድያዎችን አክለው አምባገነንነታቸውን ለመገንባትና ለማጠናከር ተጠቅመውበታል። በአንድ አገር ውስጥ የሃይማኖት እኩልነት ከሌሎች ዴሞክራሲያዊ መብቶች ጋር ካልተከበረ የሚያስከትለው ውጤት የህብረተሰቡ አንድነት ክፉኛ መናጋት፣ የእርስ በርስ ግጭት መባባስን፣ የአገር ሉዓላዊነትና የአንድነት በአሳሳቢ ሁኔታ ላይ እንዲወድቁ ማድረግን ነው። እየተረጋገጠ ያለውም ሁኔታ የሚያሳየው ይህንን ነው። ሃይማኖትን አስመልክቶ በዓለም አቀፍ ደረጃ ተቀባይነት ያላቸው የሰማያዊ መብት አንቀጾችን ህገ መንግስታችን ውስጥ አካተናል በሚል ወያኔና ጨፋሪዎቹ በተደጋጋሚ ቢደነፉም ህዝብ ሊገለገልባቸው ያልቻለ ከመሆኑም በላይ ተግባራዊ መሆን ያልቻሉና የተጻፉበትን ወረቀት ያህል እንኳ ክብደት የሌላቸው ናቸው። ለኢህአፓ እምነት የሃይማኖት እኩልነት የአማኞቹን ጥያቄ ብሶትና ችግር በመካድ የሚገኝ አይሆንም። በኃይልም ከመድረኩ ለማጥፋት ቢሞከርም የሚቻል አይደለም። የወያኔ አምባገነን አገዛዝ ስልጣን ላይ ለመቆየት ሲል በአክራሪነትና በሽብርተኝነት እየፈረጀ የሃይማኖት መብትን ፈሩን ለማስለቀቅ በሴራና በማጭበርበር ተግባራት ቢሰማራም መረጋጋት ሊገኝ የሚችል አይሆንም። ሃይማኖትና የፖለቲካ ግንኙነት ቀደም ብሎ እንደተገለጸው በአግባቡ ካልተያዘና መፍትሄ ካላገኘ በአሁኑ ወቅት በወገኖቻችን በኩል በሰላም እየቀረቡ ያሉ ጥያቄዎች ወደ ግጭት፣ ወደ ማያባራ ጦርነትና ደም መፋሰስ እንዲሁም ወደ መከፋፈል የሚሄድበት ሁኔታ ሰፊ መሆኑ ከበርካታ ሀገሮች ተመክሮ ለመረዳት የሚቻል ነው። በሃይማኖት ላይ የሚደረገው ተጽዕኖ በተለይ የተለያዩ የሃይማኖት እምነቶች በሚመለኩበት ቀርቶ ዙዋኑ ዜጋ የአንድ እምነት ተከታይ ሆኖ ባለበት አገር እንኳ ችግር ቀፍቃፊ እንደሆነ የምንገነዘበው ነው። ስለሆነም የእምነት ነጻነት መከበርና የመንግስትና የሃይማኖት መለያየት ከመድበለ ዴሞክራሲ አንጻር ለዜጎች በጋራ መኖር የሚያበረክቱት አስተዋጽኦ በጣም የጎላ ነው። ኢህአፓ በተደጋጋሚ ባወጣቸው መጣጥፎቹ እንደገለጸው የሃይማኖት እኩልነት ሊረጋገጥና በአማኞቹም ተአማኒነት ሊኖረው የሚችለው የዜጎች ዴሞክራሲያዊና ሰብአዊ መብት ያለምንም ገደብ ተከብሮና ተጠብቆ የጋራ አገር ለጋራ ጥቅም የሚለው ስሜት ለሁሉም ዘንድ ተቀባይነት ሲያገኝ ብቻ ነው። ይህ እውን ሊሆን የሚችለው ደጋግሞ እንደተገለጸው የግለሰብ መብትና የወል መብትን ሚዛኑን በጠበቀ መልኩ ተግባራዊ በማድረግና ሁሉም ይህን መብት እንደ አይን ብሌኑ ለመጠበቅ ሲንቀሳቀስ ብቻ ነው። ማንኛውም የሃይማኖት እምነት በውስጡ የተስፋ፣ የፍላጎት፣ የይገባኛልና የመብት ጥያቄዎች የያዘ ሲሆን ማህበራዊ ህይወት የአኗኗር ዘዴዎች ላይ በሚያደርጋቸው ተጽዕኖዎች የተነሳ የሚያስከትላቸው አዎንታዊም ሆነ አሉታዊ ውጤቶች ይኖራሉ። ስለሆነም ማንኛውም ሃይማኖት ፖለቲካዊ አድማስ ያለው በመሆኑ የግል ብቻ ሳይሆን ይፋዊ ህዝባዊ ጠባይ ያለው ነው። ዴሞክራሲያዊነትን የተላበሰ የፖለቲካ ማህበረሰብ ደግሞ ይህ ሁኔታ የተለያዩ እምነቶች መኖራቸውንና ህብረተሰቡ መድበላዊነትን አንጸባራቂ መሆኑን እምብርት ባደረገ መልኩ እንዲከናወን የሚጠይቅ ነው። እዚህም የተነሳ እንደ ኢትዮጵያ በመሰሉ በርካታ የተለያዩ እምነቶች ባሉባቸውና የተለያዩ አመለካከቶችን የሚያስተናግዱ የፖለቲካ ምህዳሮች ሰፊ በሆኑባቸው ሀገሮች ውስጥ ሃይማኖት ህብረተሰቡ ውስጥ ካሉ ሁኔታዎች ጋር ተቻችሎ የሚንቀሳቀስበትን ሁኔታ ማዘጋጀትና ተግባራዊ ማድረግ የሚጠበቅና ተበክሮም የሚጠየቅ ነው። ለዚህም መሰረቱ በህብረተሰብ ውስጥ ያሉ የተለያዩ የአኗኗር ዘይቤዎች፣ የተለያዩ የፖለቲካ ራዕዮችና አመለካከቶች፣ የተለያዩ የሃይማኖት እምነቶች በመካከላቸው ሊኖር የሚገባው የእርስ በርስ ግንኙነት ሲቪላዊ እሳቤን በተላበሰና በመቻቻል መርህ ላይ የተመሰረተ የጋራ ስምምነትና መግባባት እንዲገነባ ካለ ጽኑ ፍላጎት የሚመነጭ መሆኑ ነው። በሃይማኖቶች መካከል መቻቻል ማለት ልዩነቶችን ማወቅና መረዳትን፣ የሃይማኖት ጽኑ እምነት እሳቤ ግዴታ ያለው መሆኑን መቀበልንም የሚጠይቅ ነው። ስለሆነም ንጻነትን የተላበሰ ህብረተሰብና የሃይማኖት እሳቤን ከምር የሚቀበል ግለሰብም ሆነ ቡድን ለመቻቻል መርህ ከፍተኛ ንቃተ ህሊናን ሰንቆ መገኘት አብሮ ለመኖር መሰረታዊ ነው። ስለሆነም በህብረተሰብ ውስጥ በሚነሱ ጥያቄዎችም ሆነ በህብረተሰቡ አባላት መካከል የጋራ መግባባት እንዲገኝ ውይይትን የሚጠይቅና የሚያስተናብር የበላይ ጠባቂ ሊሆን የሚችል ኃይል መኖር የግዴታ ነው። ሁሉም ዜጎች የፖለቲካ ኃላፊነታቸውን በአግባቡ እንዲወጡ የሚጠይቅና ይህንንም የሚያበረታታ ሀሳቦችን በነጻ ያለምንም እንቅፋት የሚያስተናግድ ጤናማና ምቹ ምህዳር እና መሰረታዊ ተቋማትን የሚያዘጋጅና ተጠቃሚ የሚያደርግ ከዴሞክራሲያዊ ስርዓት ውጭ ሌላ ስርዓት የሚታሰበን አይሆንም። የመንግስትና የሃይማኖትን መለያየት መሰረት ያደረገ እና ዴሞክራሲያዊነትን የተላበሰ ህገ መንግስት ለግለሰብ መብትና ለሰብአዊ ክብርነት ዋስትና የሚሰጥ ነው። ስለሆነም የሃይማኖት ተቋማትም ሆኑ ማንኛውም ቡድን በግልጽ ሆነ በስውር ሃይማኖታዊ መንግስት ለመገንባት የሚንቀሳቀሱ ከሆኑ ይህ ድርጊት የእምነት ነጻነት ለመዳመጥ ዳር ዳር ከማለት ውጭ አይታይም። በማህበራዊ ሰላምና እድገት ላይ ጉዳት የሚያስከትል ነውና ተፈላጊም አይሆንም። የእምነት ነጻነት ዋስትና የሚያገኘው በይበልጥ መንግስትና ሃይማኖት ተለያይተው በሚገኙበት ሁኔታ ሲሆን፣ ይህ ተግባራዊ በሆነበት ሁኔታ አማኞች በሃይማኖታዊ እምነታቸውን ለማስተማርም ሆነ ለማስፋፋት ያላቸው ነጻነትና መብት ይረጋገጥላቸዋል። በእኛ እምነት የእምነት ነጻነትን ዋስትና ሰጥቶ ሊያከብርና ሊያስከብር የሚችለው ዴሞክራሲያዊ መንግስት ሲሆን፣ ይህ መንግስት ደግሞ ይሁንታውን የሚያገኘው ወይንም ማግኘት የሚኖርበት ከማንም ሌላ ኃይል ሳይሆን በአንድ ላይ ከሚኖሩት የህብረተሰቡ አባላት ብቻ ነው። መንግስት በሃይማኖት ጉዳይ፣ ሃይማኖት በመንግስት ጉዳይ ጣልቃ እንዳይገባ ለማድረግ የመንግስትና የሃይማኖት ተቋማት ተለይተው መዋቀርን የሚጠይቅ ነው። የሃይማኖት እምነት ግላዊ ስለመሆኑ ሃይማኖቶቹ ከሚያስተላልፉት መልእክቶችና በቅዱስ መጽሐፍቶቻቸው ላይ ከሰፈሩት አብይ ሀሳቦች በመጥቀስ መግለጽ የሚቻል ነው። የእምነት ጉዳይ በዋናነት ግለሰቡ በፈቃደኝነት በመቀበል ወይንም ባለመቀበል ላይ የሚያተኩር ነው። ይህ ሁኔታ ደግሞ የግለሰብ ውሳኔን የሚጠይቅ ከመሆኑም በላይ ግለሰብም ከፍተኛ አስተዋጽኦ እንዲያበረክት የሚገፋፋ ነው። ይህ ፈቃደኝነትና ግፊት ደግሞ አንድን ሃይማኖት የሚመለከት ብቻ ሳይሆን ሁሉም እምነቶችን የሚያካትት ነው። ስለሆነም እምነት ማንም በማንም ላይ ተጽዕኖ ሳያሳድር የሚከሰት የግለሰቡ ብቸኛ ጉዳይ መሆኑ መታወቅ ሲኖርበት፣ ማንኛውም ዜጋ የትኛውን እምነት እንደሚያመልክና በዚህ እምነቱ ምን ለማድረግ እንደሚያስብ የግለሰብ ውሳኔ ብቻ መሆኑን መቀበል ያስፈልጋል። ስለሆነም መንግስት በዚህ ጉዳይ የሚያገባው ነገር ጨርሶ አይኖርም። ባጭሩ እምነት በእያንዳንዱ ግለሰብ መብት ላይ የሚመረከዝና የሚያነጣጥር በመሆኑ ይህ መብት ያለምንም ገደብ መከበር ያለበት ነው። የመድበለ ዴሞክራሲ መሰረተ ሀሳብም የሚያመላክተው ገለልተኛ የሆነ መንግስት ዜጎች ምንም አይነት ሃይማኖት እምነትም ሆነ የርዕዮተ ዓለም ግብረገብነት አስተሳሰብ እንዲይዙ ጭነት የማያደርግ መሆኑን ነው። እንዲያውም መድበለ ዴሞክራሲ ማንኛውም ዜጋ የፈለገውን ለማሰብ፣ ለማመን፣ ተስፋ ለመሰነቅ፣ ለተግባር እንቅስቃሴው ደግሞ ህሊናው በሚፈቅድለት መሰረት ስኬታማ ማድረግ እንዲችል ሁኔታውን ያመቻቻል። ይህ እንዳለ ሆኖ ዜጎች የትምህርት ተቋማትን በመጠቀም የተወሰነ እይታ ያለው እሳቤ እንዲስፋፋ ማቀንቀናቸው የሚታይ ነው። የተወሰኑት መንግስት በእነሱ እምነት ላይ ብቻ እንዲመሰረት፣ ሌላው ደግሞ ሳይንሳዊ መሰረት አለው ብለው በሚያምኑበት ርዕዮተ ዓለም እንዲገነባ፣ ሌላው ደግሞ ጨርሶ ሆኖ ፍጹም ገለልተኛ እንዲሆን ይመኛሉ። እነዚህ አስተያየቶች ኃይልና ግዴታ ሳይታከልባቸው ለአጠቃላይ ህዝብ የሚበጁና ብቸኛ ዘላለማዊ ህይወትና የእውነት መንገድ አዋቂ ነን እስካላሉ ድረስ በህብረተሰብ ውስጥ ቢንሸራሸሩና ውይይት ቢደረግባቸው የሚጎዱ አይሆኑም። ኢህአፓ የአንድን ወገን ሃይማኖታዊ እሳቤ ለአጠቃላይ ህዝብ ብቸኛ የህይወትና የእውነት መንገድ ነው የሚለውን አስተያየት አይቀበልም። ስልጣን በተቆናጠጠም ሆነ ለመቆናጠጥ በሚመኙ አካላት ቢቀርብ በጥብቅ የሚቃወመው ነው። ተመሳሳይ መልኩ ስልጣን ላይ ያለ ቡድን የራሱን አመለካከት ለህዝብ የሚበጅና ብቸኛ አመለካከት ብሎ በማወጅ ወይም ኃይልን መሰረት አድርጎ ለህብረተሰቡ ላይ የሚያደርገውን ማናቸውም ተግባር እንዲሁ አጥብቆ ይቃወማል። ምድራዊው ህግ በአንድ ሃይማኖት ህግ ለመቃኘት የሚደረግ እንቅስቃሴ ጉዳትን የሚያስከትል ብቻ ሳይሆን መሰረታዊ የዴሞክራሲና የሰብአዊ መብቶችን የሚጻረርና ለመደራጀት መሰረት የሆነንና የማንነታችን መገለጫ የሚቃረን በመሆኑ አጥብቆ የሚቃወመው ነው። ሃይማኖት የግል ጉዳይ ብቻ ሳይሆን ህብረተሰባዊ ይዘትንም የሚላበስ ነው። መንግስት ከተወሰነ የሃይማኖት እምነት ጋር ራሱን ማጣበቅ አይገባውም። መንግስትና ሃይማኖት ከተዋሃዱ፣ በሌላ አነጋገር መንግስታዊ ሃይማኖት ከተገነባ የግለሰብ ነጻነት ይደፈጠጣል። የማንኛውም ህብረተሰብ አባላት በሃይማኖት እምነት፣ በርዕዮተ ዓለም፣ በአስተሳሰብ የተለያዩ አቋሞችን ያንጸባርቁና ሊለያዩ ይችላሉ። እነዚህ ልዩነቶች የችግር ምንጭ እንዳይሆኑ አርቆ አስተዋይነት በተሞላበት ሁኔታ ተቻችሎ ለማኖር መድረኩን ዴሞክራሲያዊነትን ማላበስ እንጂ በፍላጎት በማግባባት ቀርቶ ኃይልን ተመክቶ ተግባራዊ ለማድረግ ቢሞከርም የሚቻል አይሆንም። ፍቱን መፍትሄ ተብሎ የሚገመተውና በተለያዩ አገራት ከተገኙት ተመክሮች ለመገንዘብ እንደሚቻለው ሃይማኖትን ከማህበራዊነቱ ወደ ግል መድረክ መግፋት ሳይሆን መንግስት ያን እምነት ጥገኛ እንዳይሆን መከላከል ነው። ጥገኛ የሆነ መንግስት ዋነኛ ተግባር የሃይማኖት ብዙሃንነትን ማክበርና ማስከበር ነው። የወያኔ አገዛዝ በሃይማኖት ተቋማት ውስጥ ጉዳይ እጁን በጥልቀት ማስገባቱ ብቻ ሳይሆን በተቋማት ውስጥ ሰክስጎ ባስገባቸው ካድሬ ካህናትና ሀጂዎች፣ ኢማሞች አማካይነት የምዕመናኑን መብት እና የተቋማቸውን ነጻነት በመጋፋት ክፉኛ የመብት ጥሰት እያደረገ ይገኛል። የሙስሊሙ ዜጎችን ለማፈን ኃይል ተጠቅሟል። ቅጥረኞቹንም አሰማርቷል። ክርስቲያኑን አስፈራርቶ ለከይሲ ተግባሩ መጠቀሚያ ለማድረግ ያልጣረው የለም። በ2006 ዓ.ም በአንዋር መስጊድ በምዕመናኑ ላይ የወሰደው አስተቃቂና ዘግናኝ እርምጃ የሚረሳ አይደለም። ስለሆነም በእነዚህ ሃይማኖት ተቋማት ውስጥ በአገዛዙ አማካይነት በመሪነት የተቀመጡት ግለሰቦች ፈጣሪያቸውና ለህግ ሃይማኖታቸው ሳይሆን ለአገዛዙ ታማኝ አገልጋይ ሆነው በምዕመናኑ ትከሻ ላይ ሳይወዱ በግድ ተቀምጠውባቸው በርካታዎች ለስቃይ ሰለባነት ተዳርገዋል። ሃይማኖታዊ ተልእኳቸውን ለምዕመናኑ በተገቢው ደረጃ ለማበስከት ባለመቻላቸው እየቀረበባቸው ያለው ተቃውሞ ግለቱ በየጊዜው እየጨመረ ይገኛል። የወያኔ አገዛዝ የሃይማኖት ተቋማትን በውስጣቸው ጉዳይ እንዳሻ ጣልቃ መግባት ብቻ ሳይሆን ለሱ ፖለቲካ መገልገያ ሲያደርግ በተደጋጋሚ የታየ ነው። በዚህ በኩል በተለይ የክርስትናና የሙስሊም መሪዎችን በየመገናኛ ብዙሃን በማቅረብና ሰፊ ጊዜ በመስጠት አገዛዙ እየተከተለ ያለው ሁኔታ ተገቢና ትክክል መሆኑን በተደጋጋሚ እንዲሰብኩላቸው አድርጓል። በተለይ ከካድሬነት ባልተለየ ሁኔታ የሚደርስበትን ተቃውሞ ለመከላከልና የትግሉን አቅጣጫ ለማስቀየር ከተወሰኑ ወራት በፊት የኢትዮጵያ የሃይማኖት ተቋማት ጉባኤ በማዘጋጀት ምዕመናኖቻቸው ሆኑ በአጠቃላይ ሕዝብ ሊከተለው የሚገባ የማሰልጠኛ ምዕራፍ በማዘጋጀት እየተንቀሳቀሰና እየተሰማራ ይገኛል። በራሱ ሙሉ ቁጥጥር ስር ያደረጋቸውን የፕሬስ ተቋማት ብቻ ሳይሆን ሕዝባዊና ሲቪላዊ ድርጅቶችን ሁሉ ሳይወዱ በግዴታ መጠቀሚያ አድርጓቸዋል። አገዛዙ በህዝቡ ዘንድ ተቀባይነትን ማጣቱ በመጠነ ሰፊ ፕሮፓጋንዳ ሊሸፍን እያደረገ ያለው እርምጃ ለጣልቃ ገብነቱ ከበቂም በቂ ምስክር ነው። ይህ የአገዛዙ እኩይ ተግባር የሃይማኖት ተቋማትን ነጻነት ገፎ የሚጥል በይቅርታ ሊታለፍ የማይችልና የሚወገዝ የመብት ድፍጠጣ ተግባር ነው። ኢትዮጵያ ህዝብ ለሃይማኖቱ ቀረቤታ ያለው መሆኑን ክብር በመንፈግና ምንም አይነት እውቀት የሌላቸውን የፖለቲካ ካድሬዎች በሃይማኖት ጉዳይ ሰብስቦ ለመማንን በማዋከብና ወዳልሆነ አቅጣጫ መግፋት ከወንጀልም ወንጀል መሆኑ ሊታወቅ ይገባል። በትግል መታረም የሚኖርበት ሁኔታ መፈጠር አለበት እንጂ በቸልታ የሚታለፍ አይደለም። በዚህም ምዕመናኑም ሆኑ አገር ወዳዶች የበኩላቸውን ጥረት ማድረግ ይገባቸዋል። ይህ የወያኔ አገዛዝ የመብት ረገጣ ስልጣን ከመያዙ በፊት የነበረ መሆኑ የእንቅስቃሴው ታሪክ ይመሰክራል። በግልም ሆነ ክርስትና እምነት ተከታዮች ላይ ብቻ ሳይሆን በአጠቃላይ ያራምድ የነበረው ፖሊሲ ባልተቀበሉና ለሱ ባላጎነበሱ በርካታ የትግራይ ተወላጆች ላይ የፈጸመው አሳዛኝና አሰቃቂ ግፍና በደልም ከቶም የማይረሳ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለሁለት ተከፍላ አንዱን በአገር ቤት ሌላኛውን ደግሞ በውጭ ሀገር ሁለት ፓትርያርኮችን ለማስተናገድ የተገደደችበትና እስካሁን ድረስም ችግሩ መፍትሄ ሳያገኝ የቆየበት ምክንያት አገዛዙ የጣልቃ ገብነት በስፋት በማስከባቱ ነው። የወያኔ አገዛዝ በዚህም ብቻ ሳይወሰን በተለይ በውጭ ሀገር ያሉ ቤተክርስቲያናት በጎጥ በመከፋፈል በካድሬዎቹ አማካይነት በስፋት የሚያደርገው እንቅስቃሴ በየቦታው የሚታይና የሚደመጥ ነው። ፖለቲካና ሃይማኖት ሳይደበላለቁ በየመስኮቻቸው ሊሰሩ ይገባል የሚል የጸና እምነት ያለው ይሃፋ ሃይማኖት የግል ነው አገር የጋራ ነው በሚልም ግስትና በሃይማኖት ተቋማት ሊኖር የሚችለውን ግንኙነት አስመልክቶ የወያኔን አገዛዝ ድርጊት አጋልጧል። የሃይማኖት ተቋማትን በበኩላቸው ከአምልኮ አስተምህሮቻቸው ባሻገር ለምእመናኑ ደህንነት ለደህንነታቸው በአጠቃላይ ለህዝብ በሚችሉት ሁሉ ጠበቃ ሆነው እንዲቆሙ አበክሮ ቀስቅሷል። ዜጎች ላይ በደሎችና ብዝበዛዎች ሲከሰቱ ዜጎች ተቃውሞ እንዳያሰሙ በተደጋጋሚ የከበረ ጥሪ ሲያስተላልፍ የቆየ መሆኑም የሚታወስ ነው። በተለይም በአገዛዙ የደህንነት ጠባቂዎች የሚደርስባቸውን ድብደባና ግጭት ለመሸሽ ሲሉ በአዲስ አበባ ቤተክርስቲያንን ተጠልለው የነበሩ ዜጎች በኃይል ማስወጣትና ለእስር እንዲዳረጉ መዳረግም ትክክል አለመሆኑን በመግለጽ እንዲሁ ካህናት ለምእመናን ደህንነት መቆም ሲገባቸው አለመቆማቸው ስህተት እንደነበረና መታረም የነበረበት መሆኑን አክብሮት በተመላበት መልክ አቤቱታውን መግለጹም የሚረሳ አይደለም። ከዚህ መልእክት ጋር የህዝብን ሰላም የነሱ የወያኔ አገዛዝ አስከፊ ተግባሮችን አጥብቀው እንዲያወግዙም አበክሮ ጠይቋል። በህዝብ ላይ የሚደርስ በደልን በመቃወም ለሚያከናውኑት አኩሪ ተግባር የህብረተሰቡ ሙሉ ድጋፍ ሊጠይቁ የሚገባቸው መሆኑን ከመጠቆሙ በላይ ያፋ በዚህ በኩል መንግስትም ተጎናቸው የሚቆም መሆኑን አስምሮበት መልእክቱን ሲገልጽ ቆይቷል። ከተመከሩ እንደሚታወቀው የሃይማኖት ተቋማት ለተከታዮቻቸው ጠበቃ ሊቆሙ የሚችሉት የመንግስትን ተግባር እንዳለ በመደገፍ ሳይሆን ከአገዛዙ ተለይተው የራሳቸውን ጉዳይ በራሳቸው ለማስተዳደር ነፃ ሆነው ሲደራጁ በመሆኑ በዚህ ሐሳብ ላይ የበኩላቸውን አስተዋጽኦ እንዲያበረክቱ በተደጋጋሚ ቀስቅሷል አስተምሯል። እምነት ስሜትን ኮርካሪናትና በእምነቱ የሚጸና ህይወትን ለመስዋዕት ለማቅረብ እምነቱ ለዚህ የሚያስፈልገውን የመንፈስ ውስጣዊ ኃይልና ብርታት የሚሰጥ በመሆኑ ንጹህ ልቦና ማየትን የሚጠይቅ ነው። ለዚህም ነው ሃይማኖትና መንግስት ተለይተው እንዲዋቀሩ ማድረግ መሰረታዊ የሚሆነው። ይህ ማለት ደግሞ ፍጹም ጸረ ሃይማኖት ሆኖ እምነትን ከፖለቲካው መድረክ ማጥፋት ማለት አይደለም። ይልቁንም ሃይማኖቶች መካከል የተዛባ ልዩነትን በማጥፋት እኩልነትን በመካከላቸው ለማስፈን ነው። ሃይማኖትና ፖለቲካ ተለያይተው እንዲዋቀሩ የማድረግ መርህ ጽንስ የሚመሰረተው በዚሁ በእኩልነትና በግለሰብ መብት መከበር ላይ ነው። የሃይማኖት እምነት ተልእኮን በሚመለከት እንደ ተቋም በህብረተሰብ ውስጥ ሊያበረክት የሚችላቸውን አስተዋጽኦ በሚገባ መገንዘቡ በሃይማኖትና በፖለቲካ መካከል ሊኖር የሚችለውን ግንኙነት በጥሩ መሰረት ላይ ለመገንባት የሚረዳ ነው። መለያየታቸውና የመተባበራቸው ሂደት ከተለያዩ አገሮች ተመክሮ ለመረዳት እንደሚቻለውም ወርድና ስፋቱ ከሀገራችን የባህልና ያኗኗር ሁኔታ ጋር በሚጣጣም መልኩ ማደራጀትና መገንባት ወሳኝ መሆኑን መጥቀሱ ከዚሁ አንፃር አግባብነት ያለው ነው። ከዛሬ 20 ዓመት በፊት ግሎባል ካፒታሊዝም በአሸናፊነት ወጥቶ ዓለምን በሱ ቅኝት ለመምራት እየተፈጨረጨረ ባለበት በአሁኑ ወቅት በዓለም አቀፍ ደረጃ የመንግስትና የሃይማኖት መለያየት ጽንሰ ሐሳብ እየተሸረሸረና የአስተሳሰብ ለውጥ እየተከሰተ መሆኑንም የምንመለከተው ነውና በጥልቀት ማየቱም አግባብነት ያለው ነው። የወያኔ አገዛዝ ስለ ፍትህ፣ መልካም አስተዳደርም ሆነ ስለ ዲሞክራሲ የሚያነሆልሉ አረፍተ ነገሮችንና አንቀጾችን እየደረደረ ህዝብን ለማስታለል እንደሞከረው ሁሉ ሃይማኖትንም በሚመለከት መንግስትና ሃይማኖት የተለያዩ ናቸው፣ መንግስታዊ ሃይማኖት አይኖርም፣ መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖትም ከፖለቲካ ይርቃል የተባለውን በግልጽም ሆነ በስውር እንደ ሌሎቹ የህግ አገዛዞቹ አንቀጾች ጥሶ ጣልቃ በመግባት ሁሉ ነገር በራሴ ሙሉ ቁጥጥር ስር ካላደረግ በስልጣኔ ለመቆየት አልችልም የሚል አባዜ የተጠናወተው በመሆኑ የሃይማኖት ተከታዮችን እርስ በርስ የሚያጋጭ ተግባር እየፈጸመ ይገኛል። በተወሰነ ደረጃም አልተሳካለትም ለማለት አያስደፍርም። የወያኔ በሽታ ኢትዮጵያዊ ችግሮቻችንን በኢትዮጵያዊ አይን ለማየትና በህዝቡ ፍላጎት መሰረት መፍትሄ ለመስጠት ከመጀመሪያውኑ የተመሰረተበት ራዕዩ የሚፈቅድለት አለመሆኑ ነው። አጼ ኃይለ ሥላሴ ያገዛዝ ዘመን በወረቀት የሰፈረ የእኩልነት መብት የነበረ ቢሆንም በተግባር ባለመረጋገጡ ህዝብ በስርዓቱ ላይ አምፆ ሊያስወግደው ችሏል። እዚያን ወቅት የሃይማኖት እኩልነትና የመብት መረጋገጥ አለመኖሩን በመቃወም እስልምና እምነት ተከታይ የሆኑ ዜጎቻችን የተቃውሞ ሰልፍ ባደረጉበት ወቅት የክርስትና እምነት ተከታይ ዜጎቻችን አብረው ከጎናቸው በመቆም ለስርዓቱ መውደቅ የበኩላቸውን አስተዋጽኦ ማበርከታቸው በታሪክ ማህደራችን በህዝባችን አጥንት የታጠረና በደም ቀለማቸው የተጻፈ ምንጊዜም የማይረሳ አኩሪ ቅርሳችን ነው። የክስተት በአሁኑ ወቅትም የማይደገምበትና ሌላ የጀግንነት ታሪክ የማይጻፍበት ምንም ምክንያት አይኖርም። የሚያግደውም ኃይል ሊኖር አይችልም። ያባ የኦርቶዶክስና የእስልምና እምነቶች በኢትዮጵያ በህብረተሰባችን ውስጥ በባህልም ሆነ በወጋችን ስር መሰረት የጣሉ መሆናቸውን ይገነዘባል። ስለሆነም እነዚህ እምነቶች በህዝባችን ውስጥ የጣሉትንና ያሰፈሩትን ተጽዕኖ በግልጽ የሚያየው ነው። እዚህ በመነሳት ግን ማንኛውም የእምነት ተቋም በህብረተሰባችን ውስጥ ከተግባር ላይ እየዋሉ ባሉት እሴቶች ብቸኛ የመተርጎም የበላይነት አላቸው ማለት አይደለም። ሁሉም እሴቶች በህብረተሰቡ አባላት በሞላ ተቀባይነት ለማግኘትም ሆነ ላለማግኘት በቀን ተቀን ተግባራት በመዳሰስ ይፈተሹና ሊጸኑ የግድ ይላል። በተመሳሳይ ሁኔታም ፖለቲካው ስለ እሴቶች ብቸኛ የመተርጎም ስልጣንም ሆነ ስለ እምነት ይዘት አቅጣጫ ሰጪ ሊሆን አይገባም። ያፓን ከወያኔና ከመሰሎቹ የሚለይበት አንዱ ነጥብም ይኸው ነው። ኢህአፓ የመመስረቱ ዋና መነሻ አንዱ ነጥብ የዴሞክራሲና ሰብአዊ መብቶች አለመከበር እንደመሆኑ መጠን ለእነዚህ እሴቶች መከበር ሲታገል ከቆየውና አሁንም እየታገለ ከሚገኘው የክርስቲያንና የሙስሊሙ ማህበረሰብ በአጠቃላይ ከታጋዩ ህዝባችን ጎን መቆምና በግንባር ቀደምትነት መሰለፍ ግዴታው ነውና አሁንም እንደ ቀድሞ ከጎናቸው በመቆም በጽናት ይታገላል። ደጋግሞ እንደገለጸውም የዜጎቻችን መብት ያለምንም መሸራረፍ ሊከበር የሚችለው በጋራ የሁሉንም ዜጋ መብት የሚያስከብር ነፃነትን የተላበሰና በሱ መርህ ላይ የሚመሰረት ዴሞክራሲያዊ ስርዓት ተገንብቶ ህዝብ የስልጣን ባለቤትነቱ በገቢር ሲያረጋግጥ ብቻ ነው። ከዚህ ውጭ ያለው ጉንጭ አልፋ ትረካ ነው። የሃይማኖት ነፃነትና እኩልነት በተግባር ይረጋገጥ። የኢትዮጵያ ህዝብ ያቸንፋል።
ሰርሞነ ፋሽስቶ ያጎየበት ዛሬም ለቆጠኙ ንበረከክ የነፃነት ዋጋ ድንበሩ ከዚያነው በዘመናት ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ቀድሞ ለፋሽስቶ
ያጎየበት
ዛሬም ለቆጠኙ
ንበረከክ
የነፃነት ዋጋ ድንበሩ ከዚያነው በዘመን አትመርክ ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው
ለመድብለ ፓርቲ ቀድሞ የታገለ በቃይ ተፋላሚ ታጎኝ ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ
ቅንነት የሞላው ሁሉንም ያቀፈ ዓላማው በጽናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ቅዱስ አንድ አምላኬ ሆነው